የአሜሪካ ድምፅ ነው። በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሰኞ ምሽት ዝግጅታችን አሁን ጀመረ። የአገራዊ ሂደቱ ምክክር ሂደቱ የቀጠለበት ብሔራዊ ድባብ እንደሚያሳስባቸው ፓርቲዎች ገለጹ።
እነዚህ ቅድመ ሁኔታዎች ከተሟሉ ወደ ምክክር መድረኩ እንመለሳለን። እስካልተሟሉ ድረስ ግን ከዛሬ ጀምሮ ራሳችንን ከምክክር መድረኩ አግልለናል ማለት ነው በይፋ።
አላማችን በምክክሩ ሰዓትን የማጽናት አይደለም። አላማችን በምክክሩ አገርን የማጽናት ጉዳይ ነው። አገርን ከገባችበት ቅርቃ ውስጥ የማውጣትና አገራችን እንደ አገር ቀጥ ብላ እንድቆምና እንድቀጥልልን ነው አጠብቆያ ነው።
ቀደም ሲል ተከታትሎ የሰማችኋቸው የኢሃፓ ተቀዳሚ ምክትል ሊቀመንበር መጋቢ ብሉይ አብርሃም ሃይማኖትና የእናት ፓርቲ ፕሬዚዳንት ዶክተር ሰይፈ ስላሴ ናቸው። ይህን የተመለከቱ ዘገባ በአብይ ርዕስ ሙሉ ወደ እናንተ የሚቀርብ ነው የሚሆነው። ይህንና ሌሎች አገራዊና ዓለም አቀፎች ዘገባዎችን በምሽቱ ተካተዋል። ዛሬ ግንቦት 26 2016 ዓ.ም እንደምን አምሽታችኋል ተመልካቾቻችንና አድማጮቻችን። አስማማየ ነው ነኝ ምሽቱን እያስተናገድኳችሁ። እስከ 4 ሰዓት ድረስ ከእናንተ ጋር ቆይታ አድርጋለሁ። ለዓለም ዜናዎቹ ደረጀ ደስታ እዚህ አብሮኛል። እንዲሁም የስቱዲዮ ቅንብሩን የሚመራልን ኤልያስ አስማረ ነው። የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮና በቴሌቪዥን በተጨማሪም በዌብሳይታችንና በማህበራዊ ትስስር ገጾቻችንን በቀጥታ እየተከታተላችሁን ከኛ ጋር ማምሸት ትችላላችሁ። ለማስታወስ ያክል በዌብሳይታችን amharic.voenews.com እንዲሁም በፌስቡክ @voenews ላይ በቀጥታ ታገኙናላችሁ። አብራችሁን ትቆዩ በድጋሚ ጋብዛለሁኝ። አሁን ካለም ወደተሰባሰቡ ዜናዎች ለደወደረጀ ልምራችሁ።
በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። የናይጄሪያ ሰራተኛ ማህበራት ከዛሬ ሰኞ ጀምሮ ላልተወሰነ ጊዜ የሥራ ማቆም አድማ ጀመሩ። ማህበራቱ አድማውን የጀመሩት ከመንግስት ጋር ያደረጉት ዝቅተኛው የደሞዝ ወለል ድርድር ከከሸፈ በኋላ ነው። በአድማው መሰረት በዛሬ ሁለት ትምህርት ቤቶች፣ የመንግስት መስሪያ ቤቶች፣ አውሮፕላን ማረፊያዎችና ብሔራዊ የመብራት ኃይል አውታሮች ተዘግተዋል። በናይጄሪያ ያለው የኑሮ ውድነት ችግር ለብዙዎች የምግብ አቅርቦት ማግኘትን አስቸጋሪ አድርጎታል። ዋነኛው የናይጄሪያ የሰራተኛ ምክር ቤት ኤንኤልሲ እና የንግድ ማህበራት ህብረት ምክር ቤት ቲዩሲ መንግስት ዝቅተኛውን የ60,000 ናይራ ወይም $45 የደሞዝ ጭማሪ ከፍ እንዲያደርግ ጠይቀዋል። ማህበራቱ መንግስት ጥያቄያቸውን ለመቀበል ፍቃደኛ ባለመሆኑ ሰራተኞች የሥራ መሳሪያዎቻቸውን ሁሉ እንዲያስቀምጡ አሳስበዋል። የናይጄሪያው ፕሬዝደንት ቦላ አህመድ ቲኒቡ ወደ ስልጣን ከመጡ ጊዜ ጀምሮ የነዳጅ ድጎማና የገንዘብ ቁጥጥርን በማቆማቸው የቤንዚን ዋጋ በሶስት እጥፍ እንዲጨምርና የኑሮ ውድነት እንዲባባስ አድርገዋል። የሀገሪቱ ገንዘብ የኔራ ዋጋም ከዶላር ጋር ሲወዳደር ቀንሷል። ፕሬዚደንት ቲኒቡ የተደረጉ ኢኮኖሚ ማሻሻያዎች ተጨማሪ የውጭ መዋለ ንዋይ ሊስቡ ስለሚችሉ ህዝቡ በትዕግስት እንዲጠባበቅ አሳስበዋል። የኢራን ምክር ቤት አፈ ጉባኤ መሐመድ ቃሊባፍ የቀድሞ ፕሬዚደንት ኢብራሂም ራይሲ በሄሊኮፕተር አደጋ መሞታቸውን ተከትሎ ለሰኔ 28ቱ ፕሬዚደንታዊ ምርጫ እጩነታቸውን አስመዘገቡ። ወግ አጥባቂው ቃሊባፍ የራይሲን ፖሊሲዎች ለመቀጠልና በዓለም አቀፍ ማዕቀቦች ውስጥ ቁልፍ ችግር ሆነዋል ያሏቸውን ድህነትና የዋጋ ንረትን ለመፍታት ቃል ገብተዋል። የኢራን ኢኮኖሚያዊና ማህበራዊ ጉዳዮች ይስተካከላሉ ብለው ካላመኑ እንደማይወዳደሩም ቃሊባፍ ተናግረዋል። በቅርቡ የምክር ቤት አፈ ጉባኤ ሆነው በድጋሚ የተመረጡት ቃሊባፍ ቀደም ሲል እንደ አውሮፓ አቆጣጠር ከ2005 እስከ 2017 የቴህራን ከንቲባ ሆነው አገልግለዋል። ቃሊባፍ እንደ አውሮፓ አቆጣጠር በ2005 እና 2013 ለፕሬዝደንትነት ተወዳድረው ያልተሳካላቸው ሲሆን እንደ አውሮፓ አቆጣጠር ከ2017 ምርጫ ራሳቸውን በማግለል ለሟቹ ፕሬዝደንት ራይሲ የቀስቀሳ ድጋፍ አድርገዋል። ለምርጫው ራሳቸውን ካጩት ሌሎች ታዋቂ እጩዎች መካከል የቀድሞው ፕሬዚደንት ማህሙድ አህመዲ ነጃድ፣ የቀድሞው ፓርላማ አፈ ጉባኤ አሊ ላራጂኒ፣ የቀድሞው ማዕከላዊ ባንክ ኃላፊ አብዱል ናስር ሄማቲ እና የቀድሞው የኒውክሌር ተደራዳሪ ሰይድ ጃሊሊ ይገኙበታል። ሁሉም እጩዎች የወግ አጥባቂው የበላይ ጠባቂ ምክር ቤት እጩነታቸውን እስከሚጸድቅበት እስከ ሰኔ 11 ድረስ መጠበቅ ይኖርባቸዋል። ጋዜጠኞችና የፍልስጤም ባለስልጣናት ዛሬ ሰኞ እንደተናገሩት እስራኤል ባደረሰችው ጥቃት በትንሹ 11 ሰዎች ተገድለዋል። ዩናይትድ ስቴትስ ጦርነቱን ማቆምና በሐማስ የተያዙ አንዳንድ ታጋቾችን መልቀቅ ያካተተ የተኩስ አቁም ስምምነት እንዲደረግ ግፊት እያደረገች ነው። የእስራኤል ጦር በጋዛ ከ50 በላይ ኢላማዎች ላይ የአየር ድብደባ እንዳደረገና በማዕከላዊ ጋዛና ራፋ ውስጥ የሚንቀሳቀሱ እግረኛ ወታደሮች እንዳሉት ገልጿል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሰላም እቅዱን ከእስራኤል ባለስልጣናት ጋር ትላንት እሁድ የተነጋገሩበት ሲሆን እቅዱ የእስራኤልን የረጅም ጊዜ ደህንነት ያስጠብቃል ብለዋል። የዋይት ሃውስ የብሔራዊ ደህንነት ቃል አቀባይ ጆን ከርቢ ሐማስ በታቀደው የእርቅ ስምምነት ከተስማማ ዩናይትድ ስቴትስ እስራኤል እቅዱን እንደምትቀበል ትጠብቃለች ብለዋል። የእስራኤል መከላከያ ሚኒስትር ዮአፍ ጋላንት እስራኤል ጋዛን የሚመራውን ሐማስ እንደማትቀበል ገልጸው ከእስላማዊ ቡድን ውጪ ሌሎች አማራጮችን እያፈላለገች ነው ብለዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደን ባለፈው አርብ የሰላም ስምምነቱ የእስራኤል ወታደሮች በከፊል ለቆ መውጣት፣ አንዳንድ ታጋቾችን መልቀቅ ጨምሮ ለስድስት ሳምንታት የሚቆይ የተኩስ አቁምን የሚያካትት ሲሆን በአስታራቂዎቹ አማካኝነት ጠላትነትን ለዘለቄታው የማብቃት ድርድር እንደሚደረግ ተናግረዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። በሜክሲኮ ዛሬ ሰኞ ይፋ በሆነው ፈጣን የቆጠራ ውጤት የገዢው ፓርቲ እጩ ክላውዲያ ሼንባም ፕሬዝዳንታዊ ምርጫውን አሸነፉ። ይህ በአገሪቱ የመጀመሪያዋ ሴት ያደርጋቸዋል። የብሔራዊ ምርጫ ተቋም ያወጣው የውጤት ናሙና እንደሚያመለክተው የሜክሲኮ ከተማ የቀድሞ ከንቲባ ሼንባም ከ58.3 በመቶ እስከ 60.7% ድምጽ በማግኘት አሸንፈዋል። ሼምባም ስለ ውጤቱ በሰጡት አስተያየት ዛሬ እኛ የሜክሲኮ ዜጎች አራተኛው የለውጥ ሽግግር ሂደት ቀጣይነት እንዲኖረው አረጋግጠናል ብለዋል። በሁለት መቶ ዓመታት ውስጥ በሪፐብሊኳ የመጀመሪያ ሴት ፕሬዚደንት ይኖራሉም ሲሉ ተናግረዋል። ሼምባም 100 ሚሊዮን ካቶሊኮች በሚገኙባት ሜክሲኮ የመጀመሪያዋ ሴት ብቻ ሳይሆኑ በአገሪቱ ታሪክ የአይሁድ ዝርያ ያላቸው የመጀመሪያዋ ፕሬዚደንት ይሆናሉ። የሼምባም ገዢው ፓርቲ አብዛኛውን የምክር ቤት መቀመጫዎችን መቆጣጠሩ ተገምቷል። ምርጫው ከመከፈቱ ከሰዓታት በፊት በዘመቻው ወቅት ቢያንስ 25 የፖለቲካ ተስፈኞች ተገድለዋል። ከነዚህ መካከል ሁከት ባለበት ምዕራባዊ ግዛት ውስጥ የአካባቢውን እጩ አንዱ ነበሩ። ሜክሲኮ ውስጥ እንደ አውሮፓ አቆጣጠር ከ2006 ጀምሮ መንግስት የአደንዛዥ እጽ ዝውውርን በመዋጋት በሚያደርገው ጥረት ከ45,000 በላይ ሰዎች ተገድለዋል። በ10,000 የሚቆጠሩ ሰዎች ደብዛቸው ጠፍተዋል። በፕሬዚደንት ጆ ባይደን ልጅ ሀንተር ባይደን ላይ በፌዴራል ደረጃ የተመሰረተውንና ከህገወጥ የመሳሪያ ግዢ ጉዳይ ጋር የተያያዘውን ክስ የሚመለከቱ ከህዝብ የተውጣጡ ዳኞችን የመምረጡ ሂደት ዛሬ ሰኞ ይጀምራል። ጉዳዩ የሚታየው ሀንተር ባይደን ቀደም ሲል ከአቃቢያነ ህግ ጋር ያደረጉት ድርድር መፋለሱን ተከትሎ ነው። ባይደን የተከሰሱት በሶስት የወንጀል አይነቶች ነው። ከዚህ ውስጥ በአደገኛ እጽ ሱስ መያዛቸውን በገለጹበት እንደ አውሮፓ አቆጣጠር 2018 በፌዴራል ደረጃ ህጋዊ ፈቃድ ላለው የመሳሪያ ሻጭ የሱስ ተጠቂ አለመሆናቸውን በመግለጽ ዋሽተዋል። ያልተፈቀደላቸውን የመሳሪያ ግዢ በመፈጸም ለ11 ቀናት ህገወጥ በሆነ መንገድ የመሳሪያ ባለቤት ሆነዋል የሚል ይገኝበታል። ባይደን አግባብና ፍትሐዊ ባልሆነ መንገድ የፍትህ ሚኒስቴር ኢላማ መደረጋቸውን ገልጸዋል። ሪፐብሊካኖቹ የፕሬዝደንቱ ልጅ በመሆናቸው ልዩ አያያዝ ተደርጎላቸዋል ሲሉ ቀደም ሲል የተፋለሰውን ስምምነት ከተቃወሙ በኋላ ባይደን ጥፋተኛ አይደለሁም ብለዋል። የችሎቱ ጉዳይ የተሰማው እንደ አውሮፓ አቆጣጠር የ2024 ለሪፐብሊካን ፓርቲ ፕሬዝደንታዊ እጩ ይሆናሉ ተብለው የሚጠበቁት ዶናልድ ትራምፕ በኒውዮርክ ከተማ በ34 ወንጀሎች የጥፋተኝነት ውሳኔ ከተላለፈባቸው ጥቂት ቀናት በኋላ ነው። ከዚህኛው ጋር ባልተያያዘ መልኩ ሀንተር ባይደን 1.4 ሚሊዮን ዶላር ግብር አልከፈሉም በሚል በመጪው መስከረም በካሊፎርኒያ ከችሎት ፊት እንደሚቀርቡም ተገልጸዋል። በመጨረሻም የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ የፊሊፒንስ ፕሬዚደንት ፈርዲናንድ ማርኮስ ጁኒየር በዩክሬን ጦርነት ላይ የሚካሄደውን ዓለም አቀፍ የሰላም ጉባኤ እንዲደግፉ አሳሰቡ። ዜሌንስኪ የተናገሩት ብዙም ባልተለመደው ድንገተኛ የእስያው ጉዟቸው ፊሊፒንስ በመግባት በዋና ከተማዋ ማኒላ ትናንት እሁድ ከፕሬዚደንት ማርኮስ ጋር በተገናኙበት ወቅት ነው። ማርኮስ የፊሊፒንስ በሰላም ጉባኤ ላይ እንደምትሳተፍ ቃል መግባታቸውን የፊሊፒንስ ቃል አቀባይ ቼሎይ ጋራፊል ተናግረዋል። ዘለንስኪ በጉባኤው ላይ ለመሳተፍ ቃል መግባቱን ዛሬ ከርሶ በመስማቴ ደስተኛ ነኝ በማለት የፊሊፒንሱ መሪ ያመሰገኑት ሲሆን ይህ ትልቅ መልእክት ነው ሲሉ አክለዋል። የዩክሬን ለወታደሮች ተጨማሪ የአእምሮ ጤና ሰራተኞች እንደሚያስፈልጋት ዘለንስኪ አጽንኦት ሰጥተዋል። እርዳታውን እንደሚሰጡ ቃል የገቡት ማርኮስ ዩክሬን በዚህ ዓመት በማኒላ ኤምባሲዋን ለመክፈት መወሰኗ እርዳታውን ያፋጥነዋል ብለዋል። ዘለንስኪ ቻይና፣ ሌሎች አገራት በጉባኤው እንዳይገኙ ጫና በማድረግ ሩሲያ የሰላም ጉባኤውን እንድታደናቅፍ ረድታለች ሲሉ ከሰዋል። የዘለንስኪ ክሶችን አስመልክቶ ምላሽ እንዲሰጥ የተጠየቀው የቻይናው የውጭ ጉዳይ ሚኒስቴር አስተያየት ማግኘት አለመቻሉን አሶሲየትድ ፕሬስ ዘግቧል። አድማጮች፣ ለምሽቱ የተመደበው የዜና ሰዓት በዚሁ ተጠናቋል። ከቀሪዎቹ የምሽቱ ዝግጅቶቻችን ጋር አብራችሁን ቆዩ።
አድማጮቻችንና ተመልካቾቻችን እየተከታተላችሁ ያላችሁት የሰኞ ግንቦት 26 2016 ዓ.ም የምሽቱ ዝግጅታችን ነው። ቀደም ሲል ከዓለም ወደ ተሰባሰቡ የነበሩ ዜናዎች ወደ እናንተ ደረሱ። ደረጀ ደስታን ለዜናዎቹ አመሰግናለሁ። በምሽቱ ዝግጅቶቻችን ሌሎች የአሜሪካ ድምፅ ባልደረቦቻችንም አብረውን ከእኛ ጋር አሉ። በምስልና ድምፅ ቅንብር ሲያሸናፊና ግርማ ደገፋ፣ በዌብና ማህበራዊ ድረገጽ አሰናጃችን ደግሞ አበየው ገበያው አብረን በምሽቱ ከእኛ ጋር የሚያመሹ ነው የሚሆነው። እናንተም እኛም በመከታተል አብራችሁ ልታመሹ በድጋሜ ጋብዛለሁኝ። ቀጥሎ የዕለቱ አብይ ርዕስ ወደ እናንተ ይደርሳል። የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢሕአፓና የእናት ፓርቲ በሀገራዊ በምክክር ሂደቱ ለመቀጠል ቅድመ ሁኔታ አስቀመጡ። ጠቅላይ ሚኒስትር አብይ አህመድ መላው ኢትዮጵያውያን በምክክሩ እንዲሳተፉ ጥሪ አቅርበው ለሚያንገራግሩ ሰዎች እድሉ እንዳያመልጧችሁ ብሏል። ኢሕአፓ ግጭቶች እንዲቆሙ የፓርቲውን ሊቀመንበር ጨምሮ የተለያዩ እስረኞች ካልተፈቱና ሌሎች ያነሳቸው ቅድመ ሁኔታዎች ካልተሟሉ ራሱን ማግለሉን ዛሬ አስታውቋል። እናት ፓርቲ በበኩሉ ያስቀመጣቸው መሰል ቅድመ ሁኔታዎች ካልተሟሉ በምክክሩ ለመሳተፍ እቸገራለሁ ብሏል። የሀገራዊ ምክክር ኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ የፖለቲካ ፓርቲዎች የሚያነሷቸውን ጨምሮ ለሂደቱ መሳካት የሚያስፈልጉ ጥያቄዎችን ኮሚሽኑ ለመንግስት እንደሚያቀርብ ተናግረዋል። ኬኔዲ አባተ ተጨማሪ አለው።
በአገራዊ ምክክር ሂደቱ ላይ ጥያቄ ከሚያነሱ የፖለቲካ ፓርቲዎች አንዱ የሆነው የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ ከዛሬ ሰኞ ግንቦት 26 ቀን 2016 ዓ.ም ጀምሮ ከምክክር ሂደቱ ራሱን ማግለሉን በመግለጫ አስታውቋል። ኢሕአፓ የኢትዮጵያን ችግሮች ለመፍታት አገራዊ ምክክር እንደሚያስፈልግ በማመን በእስካሁኑ ሂደት ሲሳተፍ መቆየቱን የገለጹት የፓርቲው ተቀዳሚ ምክትል ሊቀመንበር መጋቢ ብሉይ አብርሃም ሃይማኖት አሁን ባለው አገራዊ ድባብ ግን ምክክር ለማድረግ ያዳግታል ብለዋል። በመሆኑም የግጭቶችን መቆምና የተለያዩ እስረኞችን መፈታት ጨምሮ ፓርቲው ለምክክሩ አስቻይ ሁኔታዎችን ይፈጥራሉ ብሎ ያመነባቸው ቅድመ ሁኔታዎች እስካልተሟሉ ድረስ ወደ ሂደቱ እንደማይመለስ ተናግረዋል።
ብዙ የተለዋወጡ ተለዋዋጭ ሁኔታዎች አሉ። አገሪቱ ከፍተኛ ቀውስ ውስጥ ናት ያለችው። የኦሮሚያ ክልል ላለፉት 6 ዓመታት ተባብሷል። በአሁኑ ደግሞ በጣም ተባብሷል። የአማራ ክልል ላይም ያለው ቀውስ በተባባሰ ሁኔታ ቀጥሏል። ቀውሶች ከቀን ወደ ቀን እየባሱ ነው። ሌሎችም አካባቢዎች እንደ አዲስ እያገረሹ ያሉ ሁኔታዎች አሉ። አስቸኳይ ጊዜ አዋጅ አለ። እስሮች ተስፋፍተዋል። በየቀኑ እየተደረጉ ያሉ ነገሮች ብዙ ናቸው እና በዚህ ሁኔታ ውስጥ የሚደረግ ምክክር የሚመለከታቸውን ዋና ዋና አካላት ያላሳተፈ ምክክር ምንም ተቀባይነት እንደሌለው እና ለሀገር መፍትሄ ስለማይሆን እዚህ ስህተት ውስጥ መሳተፍ ኢሕአፓ አልፈለገም። ነገር ግን ሁኔታዎች ተስተካክለው ያስቀመጥናቸው ቅድመ ሁኔታዎች በአስቸኳይ የፓርቲያችን ሊቀመንበር ጨምሮ የታሰሩ ጋዜጠኞች፣ የሰብአዊ መብት ተሟጋቾች፣ በትጥቅ ትግል ያሉ ሌሎችም ወገኖቻችን በዚሁ ውስጥ ሊሳተፉ የሚገባቸው ያላቸው በዝርዝር ያስቀመጥናቸው በአጠቃላይ እንዲሳተፉ ምቹ ሜዳ እንዲመቻችም ሌላኛው ቅድመ ሁኔታ ነው። እነዚህ ቅድመ ሁኔታዎች ከተሟሉ ወደ ምክክር መድረኩ እንመለሳለን። እስካልተሟሉ ድረስ ግን ከዛሬ ጀምሮ ራሳችንን ከምክክር መድረኩ አግልለናል ማለት ነው በይፋ።
በሌላ በኩል የኢትዮጵያ ሀገራዊ ምክክር ኮሚሽን ባለፈው ቅዳሜ ግንቦት 24 ቀን 2016 ዓ.ም ተመረጠ አገር አቀፍ የአጀንዳ ማሰባሰብ የምክክር ምዕራፍን ባስጀመረበት መድረክ ላይ ተገኝተው ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ በተደጋጋሚ እንመካከር ብለው ሲለምኑ የነበሩ ሰዎች ኑ እንመካከር ስንላቸው ፈቃደኛ መሆን ብቻ ሳይሆን በከፍተኛ ደስታ መቀላቀል ይኖርባቸዋል ብለዋል። ጠቅላይ ሚኒስትሩ በምክክር ሂደቱ ላይ ለመሳተፍ ጥያቄ ለሚያነሱ አካላት ደግሞ
የመጨረሻ ምክሬ እድሉ እንዳያመልጣችሁ፣ ካመለጠ ድጋሚ ማግኘት አስቸጋሪ ነው። አሁን ግን በቅንነትና በተከፈተ ልብ በዚህ ምክክር በዚህ ውይይት በሚገኙ ውጤቶች ሸብረክ ለማለት ለመተው ለመቀበል ቢያንስ ዝግጅ የሆነ መንግስት ስላለ እድሉ ሳያመልጠን እንድንጠቀምበት በመላው ኢትዮጵያውያን ስም በተለይም በኢትዮጵያ እናቶች ስም ጥሪዬን ማቅረብ እፈልጋለሁ።
ጠቅላይ ሚኒስትሩ ይህን ይበሉ እንጂ ከንግግራቸው በኋላ ራሱን ከሂደቱ ካገለለው ከኢህአፓ በተጨማሪ አሁን በኢትዮጵያ ባለው ወቅታዊ ሁኔታ ምክንያት በአገራዊ ምክክሩ ሂደት ለመሳተፍ እቸገራለሁ ሲል እናት ፓርቲ መግለጫ አውጥቷል። በአጀንዳ ለየታ ሂደት ላይ ችግር የለብኝም ያለው ፓርቲው ከአጀንዳ በኋላ በሚኖረው የምክክር ምዕራፍ ላይ ለመሳተፍ ግን ቅድመ ሁኔታዎችን አቅርቧል። የእናት ፓርቲ ፕሬዝዳንት ዶክተር ሰይፈ ስላሴ ያያሌው ግጭቶች ሰላማዊ መፍትሄ ካልተገኘላቸው ያስቸኳይ ጊዜ አዋጁ ካልተነሳ እንዲሁም በማንነታቸውና በፖለቲካ አመለካከታቸው የታሰሩ ያሏቸው የምክር ቤት አባላትና ፖለቲከኞችን ጨምሮ ሌሎች ዜጎችም ካልተፈቱ ፓርቲው በሂደቱ መቀጠል እንደማይችል አመልክተዋል።
አላማችን በመክክሩ ሰዓትን የማጽናት አይደለም። አላማችን በመክክሩ አገርን የማጽናት ጉዳይ ነው። አገርን ከገባችበት ቅርቃ ውስጥ የማውጣትና አገራችን እንደ አገር ቀጥ ብላ እንድቆምና እንድቀጥልልው ነው አጥብቆ ያ ነው። ይሄንን ሀገርን የመታደግን ጉዳይ ደግሞ ከእርስ በርስ ጦርነቱን እንጀምራለን። ለዛ መቋጫ ሊበጅለት ይገባል ብለን በተደጋጋሚ ጊዜያት ለማሳሰብ ሞክረናል። ይፈታ ባልተለበት አሁን ወደ አጀንዳ ልየታውና ወደ ምክክሩ እየተከደ ያለበት ሁኔታ እንመለከታለን። ሁለተኛ ከዚህ ጋር በተያያዘ ደግሞ ዜጎች በማንነታቸው በግብሶች ደግሞ በፈራየ ቦታ ደግሞ በየእስር ቤቱ ታጉሮ ያለበት ሁኔታ አለ። በሶስተኛ ደረጃ ደግሞ የፖለቲካ መሪዎች፣ የማህበረሰብ አንቂዎች፣ ጋዜጠኞች፣ የህዝብ ተወካዮች ምክር ቤትም ሆነ የክልል ምክር ቤት አባላት ውስጥ ደግሞ በተለያየ አይነት መልኩ ደግሞ በእስር ቤት ደግሞ የሚማቅቁ ደግሞ አሉ። የእኛን የፓርቲ አመራር ከፍተኛ አመራር ደግሞ ዶክተር ደርበው ንጉሴ እስር ቤት ውስጥ ነው ያለው። ሌላው አገር አሁን ባለችበት ሁኔታ በአስቸኳይ ጊዜ አዋጅ ስር ነው ያለችው። ወደ ምክክር ወደ ዳያሎግ ከመምጣታችን በፊት እኚህ ነገሮች መፈታት መቻል አለባቸው።
የእናት ፓርቲ ፕሬዝዳንት ዶክተር ሰይፈ ስላሴና የኢህአፓ ተቀዳሚ ምክትል ሊቀመንበር መጋቤ ብሉይ አብርሃም የአገራዊ ምክክር ሂደቱ የአጀንዳ ማሰባሰብ ምዕራፍ ላይ መድረሱ ከተገለጸ በኋላም እስሮች መቀጠላቸው እንደሚያሳስባቸው የፖለቲከኛውን የአቶ የሽዋስ አሰፋን መታሰር በማሳያነት ጠቅሰው ገልጸዋል። ከሁለቱ ፓርቲዎች በተጨማሪ በሂደቱ ላይ ተቃውሟቸውን ያሰሙ ሌሎች አካላትም አሉ። የኦሮሞ ፌዴራሊስት ኮንግረስ ኦፌኮን እና የኦሮሞ ነጻነት ግንባር ኦነግን ጨምሮ በኮከስ ስም የተደራጁ 9 ተቃዋሚ የፖለቲካ ፓርቲዎችን በአባልነት ያቀፈው ስብስብ በኮሚሽኑ ገለልተኝነት ላይ እምነት እንደሌለው በመግለጽ እስካሁን ካለው የሀገራዊ ምክክሩ ሂደት ራሱን ማግለሉ ይታወቃል። በሌላ በኩል የኦሮሞ ነጻነት ሰራዊትና የአማራ ታጣቂ ፋኖ የኢትዮጵያ ሀገራዊ ምክክር ኮሚሽን ወደ ሰላም ሊያመጣ የሚችል ህጋዊ ተቋም መሆኑን እንደማይቀበሉ ለአሜሪካ ድምጽ መናገራቸው ይታወሳል። ሁለቱም አካላት ኮሚሽኑ ሲዋቀር አንስቶ ምንም አይነት ተሳትፎ አለማድረጋቸውን በተጨማሪም ህጋዊ በሆነ መልኩ በምክክር መድረኩ ላይ እንዲሳተፉ አለመጋበዛቸውን ተወካዮቻቸው ለአሜሪካ ድምጽ አስታውቀዋል። ኮሚሽኑ የሀገራዊ ምክክር ሂደቱ ሁሉን አካታች መሆን እንዳለበት ያምናል ያሉት ዋና ኮሚሽነሩ ፕሮፌሰር መስፍን አራያ በበኩላቸው በፖለቲካ ፓርቲዎች የሚቀርቡትን ጨምሮ ለሂደቱ ስኬታማነት የሚያግዙ ጥያቄዎችን ኮሚሽኑ ለመንግስት እንደሚያቀርብ ጠቁመዋል።
ብዙ ምናቸው ነገሮች ይኖራሉ። ሁሉንም ምክንያቱም ዳያሎግ ሲባል ሁሉንም አቃፊ መሆን አለበት። ናሽናል ዳያሎግ ወይም ሀገራዊ ምክክር ነው የምንለው። በሀገራዊ ሂደት ውስጥ ሁሉም የታጠቀም ያልታጠቀም፣ ታጣቂ ብቻ እኮ አይደለም ወደ ዳያሎጉ ያልመጣው፣ አይታጠቅም ደግሞ ያልመጣው አሉ እና የራሳቸው ሁሉ ምክንያቶች አሉ። ስለዚህ እነዚህም ምክንያቶች በየደረጃው ግልጽ አድርገን የሚያስፈልጉ ምንድን ነው፣ ስራዎቻችን እንዳንሰራ ምን ምን ነገር ጎድሎብናል የሚለውን ነገር ሁሉ በሙሉ በዝርዝር ማየት መቻል አለን። ስለዚህ ምንድን ነው የምንፈልገው፣ ምን የጎደለን ነገር አለ፣ ምን የቀረን ነገር አለ የሚለውን ነገር በደንብ ዘርዝረን ነው ዝም ብሎ መንግስት ጋር አንድ ቁንጽል ጥያቄ ብቻ አይደለም ይዘን መሄድ ያለብን እና የተሟላ ጥያቄ ነው ይዘን መሄድ ያለብን እና ያንን እናደርጋለን። ለስራችን መሳካት ደግሞ ያስፈልገናል። ያንን በደንብ ለቅሞ አሁን በዚህ በአጀንዳ አሰባሰቡም ሂደት እየሰማናቸው ያሉም አሉ። ስለዚህም ለእኛንም ለግብአት ተጠቅሞ በእኛ ስራ ውስጥ ያሉትንም ጨምሮ ያ በደንብ ኮምፓይልድ ሆኖ ነው የሚቀርበው።
በሌላ በኩል የፖለቲካ ፓርቲዎች የጋራ ምክር ቤት አባሉ የኢትዮጵያ ሶሻል ዴሞክራቲክ ፓርቲ የአገራዊ ምክክር ሂደቱን ደግፈው ከሚንቀሳቀሱት በርካታ የተቃዋሚ ፓርቲዎች ውስጥ ይገኝበታል። የፓርቲው ምክትል ፕሬዝደንት ዶክተር ራሄል ባፌ ፓርቲያቸው አገራዊ ምክክሩ ችግሮችን ለመፍታት ያስችላል ብሎ በማመኑ በሂደቱ እየተሳተፈ እንደሆነ ለአሜሪካ ድምጽ መግለጻቸው አይዘነጋም። በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ማሲንጋ ግንቦት 7 ቀን 2016 ዓመተ ምህረት ባስተላለፉት የፖሊሲ መልእክት መንግስትን የሚተቹትን ማሰርና ማዋከብ መፍትሄ ሊሰጣቸው የሚገቡ ጉዳዮችን አይፈታም ካሉ በኋላ ኢትዮጵያውያን የሚፈልጉትን የፖለቲካ ውይይት ለመደገፍ መንግስት ቁልፍ የፖለቲካ ሰዎችን ከእስር እንዲፈታ መጠየቃቸው ይታወሳል። ምንም እንኳን ፍጹም ሊሆን ባይችልም ሁሉም ወገኖች የአገራዊ ምክክሩን እድል ሊጠቀሙበት ይገባል ሲሉም አምባሳደሩ አሳስበዋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
የምትከታተሉት ከዋሽንግተን ዲሲ እየተላለፈላችሁ የሚገኘውን የአሜሪካ ድምጽ ራዲዮ የምሽቱን ዝግጅታችን ነው። ቀደም ሲል የአገራዊ ምክክር ኮሚሽን የተመለከተውን የምሽቱን አብይ ርዕስ ዘገባ ነበር የተከታተላችሁት። አሁን የትንታኔው መጽሔት ይቀጥላል። የትንታኔው መጽሔታችን የመጀመሪያ ዘገባ የትግራይ ታጣቂዎች ራያ አላማጣና ራያ አባላን መቆጣጠራቸው መገለጹ የተመለከተ ነው። ከትግራይ ክልል ወደ አወዛጋቢዎቹ የራያ አላማጣና ራያ ባላ አካባቢዎች ቀደም ሲል ገብተው የቆዩ የታጠቁ ኃይሎች የወረዳዎቹን ቀበሌዎች ሙሉ በሙሉ መቆጣጠራቸውን ከጦርነቱ ፍጻሜ በኋላ በአማራ ክልል የተሰየመው የራያ አላማጣ ወረዳ ጊዜያዊ አስተዳደር ገለጸ። ከአንድ ወር በላይ ባስቆጠረ የጸጥታ ችግር ከቀያቸው ተፈናቅለው ወደ ሰሜንና ደቡብ ወሎ እንዲሁም ዋግብራ ብሔረሰብ አስተዳደር ዞኖች የተፈናቀሉ ነዋሪዎች ቁጥር 45,000 ማለፉን የወረዳው አስተዳዳሪ ሙልጌታ አስማማው ለአሜሪካ ድምፅ አስታውቋል። ኃይሎቹ በተቆጣጠሯቸው አካባቢዎች ላይም ሰብአዊ ጥሰት እየፈጸሙ ነው ሲሉም ከሰዋል። በትግራይ ክልል ጊዜያዊ አስተዳደር የደቡብ ትግራይ ዞን ዋና አስተዳዳሪ ሀፍቶ ኪሮስ ግን ከፌዴራል ኃይሎች ጋር በመሆን የፕሬቶሪያውን ሰላም ስምምነት ከማስፈጸም ውጪ በስም የተጠቀሱትን ኃይሎች አካባቢውን ሙሉ በሙሉ አልተቆጣጠሩም ብለዋል። ተፈጽሟል የተባለውን የሰብአዊ ጥሰትንም ከእውነት የራቀ ሲሉ አስተባብለዋል። መስፍን አራጌ ተጨማሪ ያለው።
ከሰሜን ኢትዮጵያው ጦርነት በፊት በትግራይ ክልል ስር ሲተዳደሩ የነበሩትና ከጦርነቱ በኋላ በአማራ ክልል ተቋቁመው በክልላዊ መንግስቱ የበጀት ድጋፍ ሲደረግላቸው የቆዩት የራያ ባላና የራያ አላማጣ ወረዳዎች 24 ቀበሌዎች እንዲሁም የአላማጣ ከተማ ዙሪያ ሙሉ በሙሉ በትግራይ ክልል ታጣቂዎች ቁጥጥር ስር መዋላቸውን የራያ አላማጣ ጊዜ አስተዳደር ዋና አስተዳዳሪ ሙልጌታ ስማማው አመልክተዋል።
ጊዜ አስተዳደር በአንድ በኩል እያወጣው ነው ይላል፣ በሌላ በኩል ግን በሰው ይሁን በኤፋ እያስገባ ነው ያለው። እሱ እያስገባው ነው እያስነገረ ያለው ኦልሬዲ ሚኒሻዎች ምናምን ነው የሚለው፣ የአካባቢ ተወላጆች ተፈናቃይ ነው የሚለው። ግን በአርሚ ደረጃ ለምሳሌ አርሚ 24 በአላማጣ በኮረም በራያ አላማጣ አስገብቷል። አርሚ 44 በጨርጨር በባላ አስገብቷል። አርሚ 43 ደግሞ ዳዩ ዞን በሙሉ 16 ቀበሌ አለ። በ16ቱም ቀበሌ ተቆጣጥሮታል ማለት ነው። ራያ ባላ 8 ቀበሌ ያለው 100% ተይዟል። በመስመርም በበረሃን ነው እየገቡ እስከነ ሙሉ ስጥቃቸው
ከፌዴራል ኃይሎች ጋር በመሆን የፕሪቶ ሪያውን የሰላም ስምምነት እያስፈጸምን ነው የሚሉት በትግራይ ክልል ጊዜ አስተዳደር የደቡብ ትግራይ ዞን ዋና አስተዳዳሪ ሀፍቱ ኪሮስ በበኩላቸው ወንጀላው ከእውነት የራቀ ነው ሲሉ አጣጥለዋል።
የፌዴራል ፖሊስና የመከላከያ ኃይሉ በቅርበት ከትግራይ ኃይሎች ጋር እየተመካከረ ከመስራት ውጪ አንዳችም ቦታ የትግራይ ኃይሎች ሙሉ በሙሉ ተቆጣጥረው የሚያስተዳድሩት የትኛውም አካባቢ የለም።
ከሰሜን ኢትዮጵያው ጦርነት ፍጻሜ በኋላ ለራያ ወረዳዎች የበጀትና ሙያዊ ድጋፍ ከማድረግ በተጨማሪ በስሩ ሲያስተዳድረው የነበረው የሰሜን ወሎ ዞን አስተዳደር መንግስት ኮሚኒኬሽን መምሪያ ኃላፊ ዲያቆን ተፈራ ሰይፈን ስለ ጉዳዩ በተደጋጋሚ በስልክና በጽሁፍ መልእክት ብንጠይቃቸውም ምላሽ ሊሰጡን አልፈቀዱም። የአማራ ክልል መንግስትን አስተያየት ለማካተት ወደ ክልሉ መንግስት ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው ለተከታታይ 3 ቀናት ያደረግነውም የስልክ ጥሪ አልተሳካም። ከፌዴራል መንግስቱ በኩልም ቢሆን እስካሁን ምንም አይነት መግለጫ ያልተሰጠ ሲሆን የመንግስት ኮሚኒኬሽን አገልግሎት ሚኒስትሩን ዶክተር ዶክተር ለገሰ ቱሉንም በስልክ ለማግኘት አልቻለም። ይበን ዲንዳለ አንድ ወር ባለፈውና እንደ አዲስ በተከሰከሰው የጸጥታ ችግር ከ45000 የሚልቁ የራያላማጣ ወረዳ ህዝብ ወደ ሰሜን ወሎ ዋግምራ ብሔረሰብ አስተዳደርና ደቡብ ወሎ ዞኖች ተፈናቅሎ ወጥቷል ሲሉ የራያላማጣ ወረዳ ዋና አስተዳዳሪ አቶ ሙልጌታ ተቆመዋል። ኃይሎቹ ገብተውባቸዋል ባሏቸው የወረዳዎቹ አካባቢዎች ዘረፋን ጨምሮ በነዋሪዎቹ ላይ ሰብአዊ ጉዳት አድርሰዋል ሲሉም ይከሳሉ።
አንደኛ በሚገቡበት አካባቢ ድብደባ አለ፣ አፈናም አለ፣ የንብረት ዘረፋዎች አሉ። በተቆጣጠሯቸው ቀበሌዎች የራሳቸው እስር ቤት አቋቁመው ሴት የለ ወንድ የለ እያፈኑ እዛ እያሰቃያቸው ነው ያሉት።
የደቡብ ትግራይ ዞን ዋና አስተዳዳሪ አቶ ሀፍቱ ግን በአካባቢው የተፈጠረ ይህ ነው የሚባል የጸጥታ ችግርም ሆነ ስጋት የለም ሲሉ ክሱን ተከላክለዋል።
የጸጥታ ችግርም በዛ አካባቢ የለም። ይሄንን ትርጉም ባለው መንገድ እየሰራ ያለው የፌዴራል ኃይሉና የትግራይ ጊዜያዊ አስተዳደር በፌዴራል መንግስቱና በጊዜያዊ አስተዳደሩ መካከል ያለው መተማመን በእጅጉ ከፍ እያለ ስለመጣ እና የፕሪቶሪያ ስምምነት ሙሉ ለሙሉ እንዲተገበር የተመቻቸ ሁኔታ አለ ብሎ ማለት ነው የሚቻለው። አሁን ባነሳው የራያ ለማጣም ይሁን በሌሎቹ አካባቢ ማለት ነው
በተፈጠረው የጸጥታ ችግር ከጥሙጋ ከተማ ወጥተው በቆቦ ከተማ በግለሰቦች ቤት መጠጋታቸውን የሚናገሩና በደህንነት ስጋት ምክንያት ስማቸው እንዳይገለጽ የጠየቁ አስተያየት ሰጪ በአካባቢው ዳግማው ዳሚ ግጭት እንዳይቀሰቀስ ስጋታቸውን ገልጸዋል።
የህዝብ ስቃይ በርቶናለው። አማራ ክልልም ህዝቤን ወገኔን ብሎ ያደረገው ነገር ምንም የለም። በዚህ ሰዓት የራያ ገበሬ የሚያርስበት የክረምት እርሻውን የሚያሰናስንበት ወቅት ነበረ እና በጣም አስቸጋሪ ሁኔታ ነው ያለው። ለማ አቤት እንደምንም ለማ እንደምንጮህ ግራ ገብቶናል።
በትግራይ ክልልና በአማራ ክልል የማንነትና ራስን በራስ የማስተዳደር ጥያቄ የሚቀርብባቸውን አካባቢዎች የፕሪቶሪያው የሰላም ስምምነትም ሆነ የፌዴራሉ መንግስት አከራካሪ ሲል ይጠራቸዋል። የትግራይ ክልል ጊዜ አስተዳደር አመራሮች ግን አከራካሪ የሚለውን ስያሜ የሚቃወሙት ከሰሜን ኢትዮጵያው ጦርነት በኋላ በኃይል የተያዘ እንጂ ህገ መንግስቱ ጭምር ያረጋገጠለት የትግራይ ህጋዊ ክልል አካል ነው በማለት ነው። በአንጻሩ የአማራ ክልል መንግስትም ሆነ የማንነትና ራስን በራስ የማስተዳደር ጥያቄ የሚያነሱ አካላት አካባቢዎቹ ህገ መንግስቱ ከመጽደቁ በፊት ህወሓት በኃይል የጠቀለላቸው ከዚያም በኋላ ተደጋጋሚ የማንነትና ራስን በራስ የማስተዳደር ጥያቄዎች ቀርበውባቸው በትግራይ ክልል በኩል ምላሽ ስላላገኙ ጉዳዩ በፌዴሬሽን ምክር ቤት እጅ ላይ ያለ ነው ሲሉ ይከራከራሉ። ለአሜሪካ ድምፅ ለተጠናቀረው ዘገባ መስፍን አራጌ።
መስፍን አራጌ ያጠናቀረውን ዘገባ ነበር ተካትለን የተመለስ ነው። አሁንም የትንታኔ መጽሔታችን ይቀጥላል። ወደ ቀጣዩ ዘገባ ሳልፍ ለሰላም ድርድር አሁንም ዝግጁ መሆኑን የኦሮሚያ ክልል መንግስት አስታወቀም። በኦሮሚያ ክልል የቀጠለውን የጸጥታ ችግር በውይይት ለመፍታት ክልላዊ መንግስቱ አሁንም እንደሚሰራ የክልሉ ብልጽግና ጽሕፈት ቤት ኃላፊ አቶ ፍቃዱ ተሰማ ተናግረዋል። የክልሉ አስተዳደር ትላንት እሁድ በክልሉ ይንቀሳቀሳሉ ከተባሉ የፖለቲካ ፓርቲዎች ጋር በአዲስ አበባ ምክክር አድርጓል። በምክክሩ የተሳተፉት የአዲስ ትውልድ ፓርቲ ፕሬዚዳንትና የኦሮሚያ የፖለቲካ ፓርቲዎች የጋራ ምክር ቤት ምክትል ሰብሳቢ አቶ ሰለሞን ታፈሰ በውይይቱ ላይ ሰላምና ጸጥታን እንዲሁም ልማት የሚመለከቱ ጉዳዮች መነሳታቸውን ተናግረዋል። ይሁንና የኦሮሞ ፌዴራሊስት ኮንግረስ ኦፌኮና ኦነግ በውይይቱ አለመሳተፋቸውን አክሎም ተናግረዋል። ገልሞ ዳዊት ተጨማሪ አለው።
ትላንት እሁድ ግንቦት 25 2016 ዓ.ም በኦሮሚያ ክልላዊ መንግስትና በክልሉ ይንቀሳቀሳሉ በተባሉ የፖለቲካ ፓርቲዎች መካከል በአዲስ አበባ በተደረገ ውይይት ላይ የተሳተፉት የአዲስ ትውልድ ፓርቲ ፕሬዝደንትና የኦሮሚያ ክልል የፖለቲካ ፓርቲዎች የጋራ ምክር ቤት ምክትል ሰብሳቢ አቶ ሰለሞን ታፈሰ ልማትንና ጸጥታን ያካተቱ ጉዳዮች የተነሱበት እንደነበር ለአሜሪካ ድምፅ ተናግረዋል።
እንግዲህ ለእነዚህ መሰረተ ልማቶች አንዳንድ ነገሮች ሲሰሩ እነዚህ ብቻ ምንም አይነት ውጤት እንደሌላቸው፣ ሰላም የሁሉ መሰረት እንደሆነ፣ ሰው ሰርቶ መብላት የሚችለው ሰላም ሲኖር ነው፣ ሰው ወልዶ መሳም የሚችለው ሰላም ሲኖር ነው፣ የሰላሙን ጉዳይ ለመንግስት ብቻ መተው ሳይሆን እንደ ፖለቲካ ፓርቲም እንደ አንድ ሀገርም እንዴት አድርገን ነው የጸጥታና የሰላሙን ጉዳይ አብረን የምንሰራው ብለን ጠይቀናል። እንግዲህ ይሄ ለመንግስት ብቻ የሚተው አይደለምና ሁላችንም ባለንበት አባሎቻችንንም ሌሎቹንም በማሳተፍ ሁላችንም ሰላም ማምጣት አለብን። የተጀመሩ ድርድሮች አሉ። ለምሳሌ ሸኔና መንግስት የጀመራቸው እንደገና ደግሞ በተለያየ ምክንያት አኩርፈው ወደ ጫካ የገቡ ነፍጥ ያነገቡ ጓዶች አሉ። መንግስት እንደ መንግስት በሆደ ሰፊነት ዛሬ ነገ ሳይል እነዚህን አካል ጠርቶ በጠረጴዛ ዙሪያ ተገናኝቶ መነጋገር አለበት። ይሄን ሲያደርግ ደግሞ ለነዚህ ሰዎች እውቅና ሰጥቶ የህግ ከለላ ሰጥቶ ይሄ ውይይት መደረግ አለበት። ከዚህ ውይይት በኋላ አገራችን ሰላም ሊመጣ ይችላል። ሌላው ደግሞ በአገራችን የተጀመረ አገራዊ ምክክር አለ። ለዚህ ለአገራዊ ምክክር እያንዳንዱ ዜጋ ትኩረት መስጠት አለበት በሚለው ዙሪያ ስለ ሰላም ብዙ የተነጋገርንበትና መንግስትም እንደ መንግስት ዛሬም ቢሆን ክፍት ነው፣ እንነጋገራለን፣ ችግሮችን በጋራ ተነጋግረን ችግሮችን እንፈታለን የሚል ምላሽ ነው።
በመንግስት መገናኛ ብዙሃን በተላለፈው በዚህ ውይይት የኦሮሚያ ክልል ብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ፍቃዱ ተሰማ አሁንም የክልሉ መንግስት በውይይት ያምናል ብለዋል።
የመንግስት ወታደርም ሌላም ጽዋንም ዋጋ መክፈል የለባቸው። ሙሉ ትኩረታችን ወደ ሰላም መምጣት ነው ያለብን። የፈለገው ነገር አዳራሽ መዋየት ይቻላል። ጥረቶች ብዙ ነው ያደረግነው። አሁንም ለሰላም ክፍት ነን እኛ። ሶስተኛ ዙር ይሁን፣ አምስተኛ ዙር ይሁን፣ አስረኛ ዙር ይሁን ድርድሮች እንዲቀጥሉ እንፈልጋለን።
በትላንቱ የኦሮሚያ ክልላዊ መንግስትና የክልሉ ተቃዋሚ ፓርቲዎች ውይይት የኦሮሞ ፌዴራሊስት ኮንግረስ ኦፌኮና የኦሮሞ ነጻነት ግንባር ኦነግ አለመሳተፋቸው ታውቋል። አቶ ጥሩ ነገምታ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ዋና ጸሐፊ ናቸው።
ለኪ ወልገይችን ትገጌ ፈሙሳ አይርጉማ።
ውይይቱ መደረጉን የሰማነው ከብዙሃን መገናኛ ነው። እንደ ግለሰብም ሆነ እንደ ተቋም የደረሰን ጥሪ የለም። የኮሙኒኬሽን ክፍተቱ ከማን በኩል እንደሆነ አላውቅም።
ፓርቲያቸው የኦሮሞ ፌዴራሊስት ኮንግረስ የኦሮሚያ ክልል የፖለቲካ ፓርቲዎች ጋራ ምክር ቤት አባል መሆኑን የጠቀሱት አቶ ጥሩነ ድርጅቱ ባለው ቅሬታ የተነሳ በምክር ቤቱ ሙሉ ተሳትፎ እያደረገ እንዳልሆነ ገልጸው በምክር ቤቱም ሆነ በመንግስት በኩል የተደረገልን ጥሪ የለም ብለዋል። የኦሮሞ ነጻነት ግንባር ኦነግ የህዝብ ግንኙነት ኃላፊ አቶ ለሚገመቹም ግንባሩ በውይይቱ አለመሳተፉን ገልጸዋል።
ዋመውን ይመላገሩ
ለውይይቱ ጥሪ ሊደረግ ይችላል። እኛ ግን የምንፈልገው በአንድ አካል ጥሪ የሚደረገውን ውይይት ሳይሆን ሁሉም በእኩልነት የሚሳተፍበትን ውይይት ነው። አንድ አገርን የሚያስተዳድር መንግስት በሚሰጥህ ቦታ ተወስኖ መወያየት ሳይሆን ራሳችንን የመፍትሄ አካል ነን ብለን የምናይ አካላት በአንድ ላይ ሆነን በተመሳሳይ ድምፅ ተወያይተን ዘላቂ መፍትሄ የምናስቀምጥበት ካልሆነ ኦነግ በአንድ አካል ጥሪ የሚሳተፍበት መድረክ አይኖርም።
ኦነግ ካለፈው አገራዊ ምርጫ በፊት ከሌሎች የፖለቲካ ፓርቲዎች ጋር በመሆን አገራዊ መፍትሄ ያለውን አቅጣጫ ማስቀመጡን አቶ ለሚያውስተው ኦነግን ገጥሞታል ያሉትን ተግዳሮቶች ለፖለቲካ ፓርቲዎች የጋራ ምክር ቤት አሳውቀን መፍትሄ አላገኘንም ብለዋል።
የኦሮሞን ችግር የሚፈታው በእውነታ ላይ የተመሰረተ አካታች ውይይት ሲደረግ ነው ብለን እናምናለን። ውይይቱ ሂደቱን ጠብቆ አካታች በሆነ መልክ መከናወን አለበት። አሁን እየታዘብን ያለነው ግን ሂደቱን ያልጠበቀ ቅንነት የሌለበትና በአንድ አካል ብቻ ተጎትቶ እየሄደ ያለን ነገር ነው።
የአዲስ ትውልድ ፓርቲ ፕሬዝደንትና የኦሮሚያ ክልል ፖለቲካ ፓርቲዎች የጋራ ምክር ቤት ምክትል ሰብሳቢ አቶ ሰለሞን ታፈሰ ኦነግና ኦፌኮ ፓርቲዎች ትላንት ከክልላዊ መንግስቱ ጋራ ከተደረገ ውይይት ስለመቅረታቸው ሲናገሩ
ባለፈው የምርጫ ቦርድ ስብሰባ ሰብስቦን አንደኛ በድረገጻችን ላይ ይለቀናል፣ ዋትስአፕ ላይ ተለቋል። እንደምንሄድ ኮሚቴው ከወሰነ በኋላ በእያንዳንዱ ተለቋል። በአካል እኔ ማናገር ያለው የሚመለከታቸው እናንተ ኦሮሚያ እንደውም ትልቅ የኢትዮጵያ እምብርት ከተማ ነች። ስለዚህ ስለሚመለከታቸው ለምንድን ነው አብረን የማንሄደው ብዬ ሁሉ ነግሬያቸዋለሁ። በአካልም ተነግሯቸዋል፣ ተጋብዘዋል። በአጭር
አቶ ሰለሞን አክለው ፍርድ ቤት በነጻ አሰናብቷቸው እያለ አሁንም በእስር ላይ ያሉትን የኦነግ አመራሮች የክልሉ መንግስት እንዲፈታ በትላንቱ ውይይት ላይ መጠየቃቸውን ተናግረዋል። በኦሮሚያ ክልል የቀጠለው የጸጥታ ችግር እልባት እንዲያገኝ በኦሮሞ ነጻነት ሰራዊትና በፌዴራሉ መንግስት መካከል ባለፈው ዳር ወር በታንዛኒያ ዳሬ ሰላም የተካሄደው የሰላም ድርድር ያለመግባባት መጠናቀቁን ተከትሎ የዩናይትድ ስቴትስን ጨምሮ ሌሎችም ዓለም አቀፍ ተቋማት ሌላ ዙር ድርድር እንዲደረግ ጥሪ ማድረጋቸው ይታወሳል። ለአሜሪካ ድምጽ ገልሞ ዳዊት ከአዳማ።
የምሽት የትንታኔ መጽሔታችን እንደቀጠለ ነው። የትግራይ ክልል የተጠቀመበት ባለው አዲስ ደንብ ላይ ምላሽ እንዲሰጥ ታዘዘ። የትግራይ ክልል ካለፈው ህዳር 26 ቀን 2016 ዓ.ም ጀምሮ ተፈጻሚ እንዲሆን ያጸደቀው ደንብ ቁጥር 4/2016 እንዲሻር በቀረበው አቤቱታ ላይ ምላሽ እንዲሰጥ መታዘዙን ሂዩማን ራይትስ ፈርስ የተባለ ሀገር በቀል የመብቶች ተሟጋች ድርጅት አስታወቀ። ፍትህ ሚኒስቴርም በጉዳዩ ላይ አስተያየት እንዲሰጥ ታዟል። ስለ ጉዳዩ ከትግራይ ክልል ፍትህ ቢሮ አስተያየት ለማግኘት ያደረግነው ጥረት አልተሳካም። ገብረ ሚካኤል ገብረ መድን ተከታዩን አዘጋጅቷል።
ትግራይ ክልል በስራ ላይ ያዋላቸው ነው በተባሉ ያስቸኳይ ጊዜ አዋጆችና አዲስ በወጣ ደንብ ጉዳይ ፌዴሬሽን ምክር ቤት ስር ለሚገኘው የህገ መንግስት ጉዳዮች አጣሪ ጉባኤ ቀርቦ እንዲያስረዳ ታዘዘ። የክልሉ ጊዜያዊ አስተዳደር ካቢኔ ከህዳር 26 ቀን 2016 ዓ.ም ተመረጀ ጀምሮ ስራ ላይ እንዲውል ያጸደቀው ደንብ ቁጥር 4/2016 በፕሪቶሪያው የሰላም ስምምነት መሰረት ህጋዊ አይደለም ተብሎ በፈረሰው የትግራይ ክልል ምክር ቤት የወጡት ያስቸኳይ ጊዜ አዋጆች አሁንም እንዲቀጥሉ ያደርጋል በሚል አቤቱታ ቀርቦ ነበር። አቤቱታውን ያቀረበው Human Rights First የተባለ ሀገር በቀል የመብቶች ተሟጋች ድርጅት ሲሆን አጣሪ ጉባኤውም ከአራት ወራት በኋላ ጉዳዩን ተመልክቶ ውሳኔ መስጠቱን የድርጅቱ ምክትል ዲሬክተር አቶ መብርሄ ብርሃነ ለአሜሪካ ድምጽ ተናግረዋል።
ደንቡ እንዲሻር ያቀረበው አቤቱታ ለወራት ሲመረመር ከቆየ በኋላ ተቀባይነት በማግኘቱ የክልሉ አስተዳደር ምላሽ እንዲሰጥበት ነው ትዕዛዝ የተሰጠው ማለት ነው።
የፍትህ ሚኒስቴርም በህገ መንግስት ትርጉም ጥያቄው ላይ እስከ ሰኔ 10 ቀን 2016 ዓ.ም ምረት አስተያየቱን በጽሑፍ እንዲያቀርብ በህገ መንግስት ጉዳዮች አጣሪ ጉባኤ ታዟል። በፈረሰው ክልላዊ ምክር ቤት ወጡ ከተባሉት አዋጆች መካከል 1000 የፖሊስ አባላትን አላግባብ ከስራ ያሰናበተ አዋጅ እንደሚገኝባቸው አቶ መብርሄ ብርሃነ አብራርተዋል። በ2016 ዓ.ም ምረት የወጣው አዲስ ደንብ ለዚህ አዋጅ ዕውቅና እንደሚሰጥና በጦርነት ወቅት የወጡ ያስቸኳይ ጊዜ አዋጆችም እንደዚሁ በስራ ላይ እንዲቀጥሉ እንደሚያደርግም አመልክተዋል። አሁንም በስራ ላይ እንዲውሉ ደንቡ ዕውቅና ከሰጣቸው አዋጆች ውስጥ የመንግስት ሰራተኞች በጦርነቱ ወቅት ያልተከፈላቸውን ውዝፍ ደሞዝ በፍርድ ቤት እንዳይጠይቁ የሚከለክል እንዲሁም ዜጎች በፍርድ ቤት ክርክር ሂደት ወደ ፌደራል ፍርድ ቤቶች ይግባኝ እንዳይሉ የሚያግዱ አዋጆች ይገኙባቸዋል ብለዋል። አቶ መብርሂ በጊዜያዊ አስተዳደሩ የወጣው ደንብ በጦርነቱ ወቅት ለወጡትና ከህገ መንግስቱ ጋር ለሚቃረኑት ህጎች ዕውቅና የሚሰጥ መሆኑን ገልጸዋል።
ዋናነት ይሄደም አራት የህገ መንግስቱ ዋና ዋና አንቀጾች ማለትም አንቀጽ 9 ንዑሳን የህገ መንግስት የበላይነት፣ አንቀጽ 37 ፍትህ የማግኘት መብት፣ አንቀጽ 55 ንዑሳን 5 ህግ የማውጣት ስልጣን የማን ነው የሚለው፣ እንደዚሁ አንቀጽ 83 ሀ ወደ ሰበር ሰሚ ችሎት ይግባኝ የመጠየቅ መብት የገደበ ስለሆነ ከዚህ አንጻር ደንቡ ህገ መንግስታዊ ስላልሆነ እንዲሻር በሚል ነው በእነዚህ አራት ምክንያቶች ለህገ መንግስት አጣሪ ጉባኤ ጥያቄያችን ያቀረብንበት። በቅድሚያ ለሰብአዊ መብቶች
በዚህ ጉዳይ ላይ የትግራይ ክልል ፍትህ ቢሮ ኃላፊ ምላሽና አስተያየት እንዲሰጡን በስልክና በአጭር የጽሑፍ መልእክት ብንጠይቅም ለዛሬ ሊሳካልን አልቻለም። ከፍትህ ሚኒስቴር አስተያየት ለማግኘት ያደረግነው ሙከራም አልተሳካም። የትግራይ ክልል ጊዜያዊ አስተዳደር አንድ ከፍተኛ የሥራ ኃላፊ ቀደም ሲል ማንነታቸው እንዳይጠቀስ በመጠየቅ ለአሜሪካ ድምፅ በሰጡት አስተያየት ግን በጦርነቱ ወቅት የወጡት ያስቸኳይ ጊዜ አዋጆች በሂደት እንደሚሻሩና ወደ መደበኛው የህግ አሰራር እንደሚገባ ተናግረው ነበር። ለአሜሪካ ድምጽ ገብረ ሚካኤል ገብረ መድህን አዲስ አበባ።
አሁን ደግሞ ዘገባዎቻችን ወደዚህ ወደ አሜሪካ ይመለሱና በ2024 ምርጫ የተመለከቱ ዘገባዎች ወደ እናንተ ምናደርስ ይሆናል። የትራምፕ በተወነጀሉበት ጉዳይ ጥፋተኛ ሆኖ መገኘትና የሁለቱ ዘመቻዎች የዚህ ሳምንት ዋሽንግተን በዚህ ሳምንት ጥንቅራችን አርዕስት ነው። የቀድሞ ፕሬዚዳንት ዶናልድ ትራምፕ ገንዘብ ነክ ሰነዶች ላይ የተፈጸመ የማጭበርበር ድርጊት በጉዳዩ ላይ ውሳኔ በሰጡት ከዚህ የተወጣጡ ዳኞች ጥፋተኛ ሆኖ መገኘታቸውን ተከትሎ በሚቀጥለው ወር የእስር ቅጣት ሊፈረድባቸው መቻሉ አስመልክቶ ትላንት እሁድ የበኩላቸውን አስተያየት ሰንዝረዋል። የጥፋተኝነት ውሳኔ ትራምፕም የባይደንም የምረጡኝ ዘመቻዎች ገና ድሮ ደጋፊዎቻቸውን ለማነቃቂያነት መጠቀም ይዘዋል። ሁኖም እንደ ተንታኞች አስተያየት የትኛውም ወገን ለመደገፍ ያልወሰኑ መራጮች መሳብ ያን ያህል ቀላል አይሆንም። ቬሮኒካ ባልደራስ ኢግሊሲያስ ያደረሰችን ዘገባ አሉላ ከበደ እንደሚከተለው አዘጋጅቷል።
ዶናልድ ትራምፕ በወንጀል የተከሰሱ የመጀመሪያው የአሜሪካ ፕሬዚዳንት ሊሆኑ ይችላሉ። ይሁን እንጂ የምረጡን ዘመቻቸውን በሚያካሄዱበት እንቅስቃሴ ዙሪያ ከጠበቆቻቸው አንዱ እንደሚሉትም ተቀባይነታቸው እየቀነሰ አይደለም።
The Trump campaign obviously smashed political fundraising records.
የፍርድ ውሳኔ በተሰጠ 24 ሰዓታት ውስጥ በአስር ሺዎች ከሚቆጠሩ አዳዲስ ለጋሾች ያገኙን ጨምሮ የትራምፕ ምርጫ ዘመቻ ለፖለቲካ ዓላማ ሲባል በሚሰበሰብ ገንዘብ መጠን ክብረ ወሰኑን ሰብሯል። እኔ እንደማስበው የአሜሪካ ሕዝብ ይህ ፍርድ ለምን ዓላማ እንደተፈጸመ ይረዳል። ስለሆነም ይግባኝ ስንጠይቅ ውድቅ ይደረጋል ብለን ተስፋ እናደርጋለን።
በፍርድ ሂደቱ ወቅት አቃቢያን ህጉ ትራምፕ አሸናፊ በሆኑበት በ2016ቱ የምርጫ ውጤት በህገ ወጥ መንገድ ተጽዕኖ ለማሳደር ገንዘብ ነክ ሰነዶች ላይ የማጭበርበር ድርጊት ፈጽመዋል ሲሉ ተከራክረዋል። ጥፋተኛ ሆነው የተገኙበትም ፍርድ ለትራምፕ በፖለቲካው ረገድ በተለይ ከአፍሪካ አሜሪካውያን መራጮች ዘንድ አይበጃቸውም ይላሉ ዲሞክራቱ የሜሪላንድ ክፍለ ግዛት አገረ ገዢ ዌስ ሙር።
What's going to resonate with the community as a whole is having a person, having a
presence. በአጠቃላይ ከማህበረሰቡ አስተሳሰብ ጋር የሚጣጣመው ትኩረቱን በወደፊት እጣችን ላይ ያደረገ እንደ ፕሬዝዳንት ባይደን ያለ ሰው መኖሩ ነው።
ትላንት እሁድ በፋክስ ቴሌቪዥን ጣቢያው ፋክስ ኤንድ ፍሬንድስ የተባለ ፕሮግራም ላይ በተላለፈ ልዩ ቃለ ምልልስ ትራምፕ የፊታችን ሐምሌ 4 እስር ቤት ይገቡ አሊያም የቁም እስር ይፈረድባቸው እንደሆን በሚል ለተነሳው ጥያቄም የበኩላቸውን አስተያየት ሰጥተዋል።
I don't know that the public would stand it, you know. I'm not sure the public would stand it.
ህዝቡ ይህን ይታገሳል ብዬ አላምንም። እኔ እንጃ ህዝቡ ይታገሰው እንደሆነ እርግጠኛ አይደለሁም። እኔ እንደማስበው ህዝቡ ይህን መቀበል የሚያዳግተው ይመስለኛል። የሆነ ቦታ ላይ መሰበሩ አይቀሬ ነው።
የባይደን የምርጫ ዘመቻ በአንጻሩ ከቃለ ምልልሱ የተቀነጨበ ቪዲዮ ጥፋተኛ ሆኖ የተገኘው ወንጀለኛው ትራምፕ የቁም እስር ከተፈረደበት ብጥብጥ ሊቀሰቀስ ይችላል ይለናል ከሚል ጽሑፍ ጋር በኤክስ የማህበራዊ መገናኛ አውታር ላይ አውጥቷል። የዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ማንንም ከህግ በላይ አይደለም በሚለው መልእክታቸው ጸንተው እንዲቀጥሉ ቢጠበቅም የምርጫ ዘመቻቸው በአንጻሩ በሪፐብሊካን ፓርቲው ፕሬዚዳንታዊ እጩ ጠባይ ላይ የተነጣጠረ ዘመቻ ለማድረግ ትራምፕ በተከሰሱበት ወንጀል ጥፋተኛ ናቸው የተባሉበትን ውሳኔ በስፋት ይጠቀም ይሆናል ሲሉ የሺካጎ ዩኒቨርሲቲዋ የፖለቲካ ሳይንቲስት ሱዛን ስቶክስ ጠቁመዋል።
His desire to use his money and power and influence to
ገንዘብና ስልጣናቸውን የመጠቀም እንዲሁም ተጽዕኖ በማድረግ ተጠያቂ ለመሆን ካላቸው ፍላጎት አንጻር የባይደን የምርጫ ዘመቻ እንደዚያ ባሉት ነገሮች ላይ ትኩረት ማድረጋቸው የሚጠበቅ ነው።
የትራምፕ የምርጫ ዘመቻም በአንጻሩ ደጋፊዎቻቸው የሚፈልጉትን ከማድረግ ባሻገር የሌሎች መራጮችንም ቀልብ ለመሳብ ስልታቸውን በመቀየር ሊጠቀሙበት እንደሚችሉም ስቶክስ አስረድተዋል።
Maybe suburban women who might be a little bit on the fence about what to do.
በህዳር 2024ቱ ምርጫ ማንን እንደሚመርጡ መወሰን ተቸግረው ያሉ ከከተሞች ወጣ ባሉ አካባቢዎች የሚኖሩ ሴቶች ምናልባትም ከዚህ ፍርድ አልፈው እንዲያዩ የሚያግዝ ምክንያት ይሹ ይሆናል።
ሁለቱም ፕሬዝዳንታዊ እጩዎች ለፊታችን ሰኔ 20 ከተያዘው የመጀመሪያው ፕሬዝዳንታዊ ክርክራቸው አስቀድሞ ለማን ድምጻቸውን እንደሚሰጡ ያልወሰኑ መራጮችን ለማግባባት በያዙ ጥረት ይቀጥላሉ ተብሎም ይተበቃል።
በተያዘ በፍርድ ቤት ፈተኛ መባላቸው የተጨረበረው ውሳኔ መሆኑን ትራምፕ ተናግረዋል። ይህን ዘገባ ያዘጋጀው የቪኦኤ ካስተርንስ ነው። እንግዶ ወልዴ እንደሚከተለው ያቀርባል።
ባለፈው አርብ የዶናልድ ትራምፕ ደጋፊዎች ኒውዮርክ በሚገኘውና ትራምፕ ታወር ተብሎ በሚጠራው ህንጻቸው ተሰባስበው ነበር። በስፍራው ጋዜጣዊ መግለጫ የሰጡት ዶናልድ ትራምፕ የፍርድ ቤት ውሳኔው በፕሬዝዳንት ጆ ባይደን የተቀነባበረ ነው ሲሉ ክስ አሰምተዋል።
Just so you understand, this is all done by Biden and his people.
እንድትረዱት ያህል ይህ እየተደረገ ያለው በባይደንና በርሳቸው ሰዎች ነው፣ በተለይም በሰዎቻቸው። ባይደን ስለ ጉዳዩ ብዙ ያውቁ እንደው አላውቅም፣ ምክንያቱም እርሳቸው ስለምንም ነገር ያውቁ እንደሆነ አላውቅም። ነገር ግን ፕሬዝዳንት እንደመሆናቸው መጠን ስማቸው መጥቀስ ግድ ይለናል።
ባይደን በበኩላቸው የፍትህ ስርዓቱ መከበር እንዳለበት ለዋይት ሃውስ ሪፖርተሮች ተናግረዋል።
It's reckless. It's dangerous. It's irresponsible for anyone to say
ውሳኔውን ስላልወደዱት ብቻ በጣልቃ ገብነት የተፈጸመ ነው ማለት ግድ የለሽ አደገኛና ኃላፊነት የጎደለው ተግባር ነው።
ትራምፕ በ2016 ምርጫ ውጤት ላይ ተጽዕኖ ሊኖራቸው በማሰብ ለወሲብ ፊልም ተዋናይ ግንኙነታቸውን ይፋ እንዳታወጣ አፍ ማዘጊያ ገንዘብ ከፍለዋል። ወጪውንም ለመደበቅ በንግድ ዶሴዎቻቸው ላይ በተጨረበረ መንገድ አስፍረዋል በሚል ለቀረበባቸው ክስ ከህዝብ የተወጣጡ ዳኞች የጥፋተኝነት ብይን ሰጥተዋል። ከሳሽ አቃቤ ሕግ አልቨን ብራግ ውሳኔውን በተመለከተ ይህን ብለዋል።
We have the most important voice of all, and that's the voice of the jurors. They have spoken. Donald J. Trump has been convicted of 34 counts.
ከህዝብ የተወጣጡ ዳኞች በሁሉም የበለጠ ድምፅ አላቸው፣ ውሳኔያቸውን ሰጥተዋል። ዶናልድ ጄ ትራምፕ በ34 ክሶች ጥፋተኛ ተብለዋል።
ከፍተኛ ፉክክር ባለበት ምርጫ የትራምፕ የጥፋተኝነት ውሳኔ ድምፅ በሚሰጡ መራጮች ውሳኔ ላይ ለውጥ እንደሚያመጣ የሆፍስትራ ዩኒቨርሲቲ ፕሮፌሰሯ ሚና ባውስ ይናገራሉ።
The question is really for undecided or voters, independent voters, voters who may
በባይደን ያልተደሰቱ ነገር ግን ደግሞ ትራምፕን መደገፍ እንብዛም ለማይሹና እስካሁን ድምጻቸውን ለማን እንደሚሰጡ ላልወሰኑ ወይም ገለልተኛ ለሆኑ ድምጽ ሰጪዎች የትራምፕ ጥፋተኛ መባል በመርጫ ወሳኔያቸው ላይ ልዩነት ሊያመጣ ይችላል።
በቴክሳስ ግዛት ድምጽ የሚሰጡት ኮልተን ኮትስ ውሳኔው ፍትሃዊ ነው ብለዋል።
ከህዝብ የተወጣጡ ዳኞች የትኛው ፓርቲ ተከታዮች እንደሆኑ አላቅም። ነገር ግን ውሳኔያቸውን በገለልተኝነት ሰጥቷል ብዬ አምናለሁ። በርካታ ዳኞች ነበሩ እና ሁሉም በውሳኔው ላይ ሲስማሙ እውነተኝነቱን የሚያመላክት እንደሆነ ይገባል።
ሌላው የቴክሳስ ድምጽ ሰጪ ኩርቲስ ናዮ ደግሞ ውሳኔው የአሜሪካ የፍትህ ስርዓት ገለልተኛ እንዳልሆነ ያሳያል ባይ ናቸው።
የፍትህ ስርዓቱ አሁን ያለበት ሁኔታ ሰዎች የማያዩ ከሆነ፣ በፕሬዝዳንቱ ላይ ያይፈጸም ብለው የሚያስቡ ከሆነ መንቃት አለባቸው። ምክንያቱም ቀጥሎ የሚፈጸመው በእነርሱ ላይ ነው።
የትረምፕ ጠበቃ የሆኑት ታድ ብላንች ይግባኝ እንደሚጠይቁ አስታውቀዋል። ይህም ልዩነት ሊያመጣ እንደሚችል በአላባማ ግዛት ድምጽ የሚሰጡት ቢል አዳምስ ያምናሉ።
ወንጀለኛ ለተባለ ሰው ድምጽ መስጠቱ ይገብደኛል። ነገር ግን ጥፋተኛ ናቸው ብዬ አላምንም። ውሳኔው ይቀለበሳል የሚል እምነት አለኝ።
በካሊፎርኒያ ግዛት ድምጽ የሚሰጡት ትሬስ ሉዊስ ደግሞ ውሳኔው ትራምፕ ከህግ በላይ አለመሆናቸውን ያሳያል ብለዋል።
ለስራው ብቁ አይደሉም። ይሄ ደግሞ ጥፋተኛ ሊባሉ ከሚችሉባቸው በርካታ ክሶች አንዱ ነው። በድጋሚ ፕሬዝዳንት እንዲሆኑ ሊፈቀድላቸው እንደማይገባ ሰዎች ሊረዱ ይገባል።
ትራምፕ በእንደ አውሮፓ አቆጣጠር በመጪው ሐምሌ 11 የቅጣት ውሳኔ እንደሚሰጣቸው ቀጠሮ ተይዟል። ይህም የሪፐብሊካን ፓርቲው ትራምፕን በይፋ ፕሬዝዳንታዊ እጩ አድርጎ ከመሰየሙ ጥቂት ቀናት ቀደም ብሎ መሆኑ ነው። ስካት ስተርንስ ላላከው ዘገባ እንግዶ ወልዴ ነኝ፣ ዋሽንግተን ዲሲ።
ቀጥሎ ደግሞ የደቡብ አፍሪካ ምርጫ የተመለከተው ሳምንታዊ አፍሪካ ነክ ርዕሶች ወደ እናንተ ይቀርባል። ቆንጅታ እየታቀርባለች።
ባለፈው ሳምንት ረቡዕ ዕለት ከተካሄደው ታሪካዊው ምርጫ በወጡት ይፋ ውጤቶች እንደታየው ገዢው ፓርቲ የአፍሪካ ብሔራዊ ኮንግረስ ለመጀመሪያ ጊዜ አብላጫ ድምጽ ሳያገኝ ቀርቷል። 400 መቀመጫዎች ባሉት ፓርላማው ኤኤንሲ 159 መቀመጫዎችን ነው ያሸነፈው። ከተሰጡት ድምጾች 40 ከመቶውን አግኝቶ ማለት ነው። ይህም እንደ አውሮፓውያን የዘመን አቆጣጠር በ2019 ዓመተ ምህረት በተካሄደው ምርጫ 57 ከመቶ ድምጽ አግኝቶ ካሸነፈው ጋር ሲነጻጸር በ71 መቀመጫ ያነሰ ሆኗል። የደቡብ አፍሪካ የምርጫ ኮሚሽን ሊቀመንበር ሞሶቶ ሞኢፔያ እጅግ ብርቱ ፉክክር የተካሄደበት እንደነበረ ተናግረዋል።
These elections were undoubtedly the most difficult.
ይህ ምርጫ ያለጥርጥር እስካሁን ከነበሩት ምርጫዎች ሁሉ አስቸጋሪው እንዲሁም ከሁሉም ብርቱ ፉክክር የተደረገበት ነበር።
ይሁንና የህዝቡን ድምጽ የወከለ ነጻና ፍትሃዊ ምርጫ እንደነበረ ተናግረዋል። የአፍሪካ ብሔራዊ ኮንግረስ ከተወዳደሩት ፓርቲዎች ካገኙት ድምጽ ጋር ሲነጻጸር የበለጠ የምክር ቤት መቀመጫ ያሸነፈ ይሁን እንጂ ከተቃዋሚዎቹ ፓርቲዎች ጋር ገዢ ጥምረት መመስረት ይኖርበታል። ዲሞክራሲያዊ ህብረት Democratic Alliance የተባለው ፓርቲ 87 የምክር ቤት መቀመጫዎችን አሸንፎ ANC-ን በሁለተኝነት ተከትሏል። በቀድሞ ፕሬዝዳንት ጄኮብ ዙማ የሚመራው አዲስ የተቋቋመው ፓርቲ Umkhonto we Sizwe MK ደግሞ 58 መቀመጫዎችን ያገኘ ሲሆን ግራ ክንፍ አክራሪ ፓርቲው ለኢኮኖሚ ነጻነት ታጋዮች የተባለው ፓርቲ 39 መቀመጫዎችን ያገኘው። ሌሎቹ ትናንሾቹ ፓርቲዎች ደግሞ ቀሪዎቹን መቀመጫዎች ይዘዋል። ብዙዎች ደቡብ አፍሪካውያን የአፓርታይድ ስርዓቱን ያስወገደው ፓርቲ ላይ ከ30 ዓመታት በኋላ ፊታቸውን ያዞሩበት በሙስናው በስርዓቱ መብዛት በአጠቃላይም የድሆቹን የጥቁሮቹን ደቡብ አፍሪካውያን ኑሮ ለማሻሻል የበለጠ ለመስራት ባለመቻሉ መሆኑን ተንታኞች ይናገራሉ። ጆሃንስበርግ የሚገኘው ዊትስ ያስተዳደር ትምህርት ቤት መምህር የሆኑት ዴቪድ ኤቨረት ሀገሪቱ የጥምረት አስተዳደር ምዕራፍ ውስጥ እየገባች መሆኗን አስመልክተው ሲናገሩ
It'll be a good thing because although the ANC under Mandela and Mbeki started well
ጥሩ ነገር ይመስለኛል። ምክንያቱም ምንም እንኳን ማንዴላና ኢምቤኪ ጥሩ አድርገው ቢጀምሩትም በኋላ ግን ሙስናው ስር ሰዶ መንግስቱንም ሙሰኞቹ ተቆጣጥረውታል።
የምርጫው ውጤት ትናንት እሁድ ይፋ ከተደረገ በኋላ ፕሬዚደንቱ ሲሪል ራማፎሳ ውጤቱን በመቀበል ንግግር አድርገዋል።
Our people have spoken, whether we like it or not. Through their votes, they have demonstrated clearly and plainly.
ወደርንም ጠላንም ህዝባችን ተናግሯል። ዲሞክራሲያችን ጠንካራና ዘላቂ መሆኑን በድምጹ በግልጽ አሳይቷል።
አዲስ የተቋቋመው የጄከብ ዙማ ፓርቲ MK የምርጫው ውጤት በይፋ ከመነገሩ በአንድ ቀን ቀደም ብሎ ውጤቱን አንቀበልም፣ የተሰጠው ድምጽ እንደገና እንዲቆጠር እንፈልጋለን ብሎ አሳስቦ ነበር። ዙማ ይህ ካልሆነ ሁከት እንደሚከተል ጠቆም አድርገው ነበር። ይሁንና የመከላከያ ሚኒስትሯ ታንዲ ሞዲሴ የምርጫው ውጤት ይፋ በተደረገበት ስነ ስርዓት ላይ በሰጡት ቃል ሁከት ይኖራል የሚል ስጋት እንደሌላቸው ነው ያመለከቱት።
Well, we have not necessarily taken extra measures. We have backed all political parties.
ለነገሩ እኛው ሰድነው የተለየ ሊባል የሚችል እርምጃ የለም። ሁሉም የፖለቲካ ፓርቲዎች እንዲረጋጉ ተማጽነናል። የእኛን ማለትም የጸጥታ አካላትን ጣልቃ መግባት የሚጠይቅ ነገር እንደማይከሰት ተስፋ እናደርጋለን።
ገዢው የአፍሪካ ብሔራዊ ኮንግረስ ፓርቲ ከ30 ዓመታት በኋላ አብላጫ መቀመጫ ለማሸነፍ አለመቻሉ እንዳላስገረማቸው ሮይተርስ ያነጋገራቸው የጆሃንስበርግ ነዋሪዎች ተናግረዋል። የአፍሪካ ብሔራዊ ኮንግረስ የመራጭ ድጋፍ በዚህ ደረጃ ማሽቆልቆሉ ታዲያ ፕሬዚደንት ራማፎሳ ወይ ገዢው ጥምረት ውስጥ በሚገቡት ፓርቲዎች ተጠይቀው አለያም ደግሞ በውስጥ ያመራር ፍትጊያ ተገፍተው ከመሪነት ይወገዱ ይሆናል የሚለውን የግምት አነጋገር አቀጣጥሎታል። እስካሁን ግን ዋና ዋናዎቹ የፓርቲዎቹ ባለስልጣኖቻቸው እንደሚደግፏቸው በይፋ እየተናገሩ ነው። ተንታኞችም ይተኳቸዋል በሚል የሚታወቅ ሰው እስካሁን እንደሌለ ነው የሚናገሩት። የምርጫ ውጤቶቹን አስመልክቶ አስተያየታቸውን ከሰጡ የጆሃንስበርግ ነዋሪዎች መካከል አንዱ የዩኒቨርሲቲ ተማሪው አዎንኬ ዳይማኒ ሲናገር
ይሄ ውጤት መምጣቱ እንደማይቀር የታወቀ ነበር። ዲሞክራሲ እንዴት እንደሚሰራ ስለምናውቅ ከ52 በላይ ፓርቲዎች እንዲሁም ከገለልተኛ እጩዎች ተወዳድረዋል። ሁሉም በዚህ ምርጫ መሳተፍ ፈልጓል። ስለዚህ ANC ድምጾች ያጣል፣ ሌሎች ደግሞ አንዳንዶቹ የመራጭ ድምጽ ያገኛሉ። ስለዚህ እነቱን ለመናገር በውጤቱ አልተገረምኩም። በተለይ ማገሪቱ ካለችበት ሁኔታ አኳያ አላስገረመኝም።
ሌላው የዩኒቨርሲቲ ተማሪ ካቲ ማኩ ምርጫው ሀገሬ ላይ ዲሞክራሲ እየሰራ መሆኑን አሳይቶኛል፣ ተስፋ ሰጥቶኛል ብሏል።
I think democracy is alive in South Africa. I think people have made their choice, people have made their voice heard, and it's good that we see like some sort of democracy in our country. Yeah.
በደቡብ አፍሪካ ዲሞክራሲ አለ ብዬ እንዳስብ አድርጎኛል። ህዝቡ መርጧል፣ ድምጹን አሰምቷል። በሀገራችን በሆነ መልኩ ዲሞክራሲ ማይታችን በሌሎች አፍሪካ ሀገሮች እንደሚታዩ ያለውን አምባገነንነት መከላከላችን ጥሩ ነገር ነው። ስለዚህ ደስተኛ ነኝ።
ከፖለቲካ ፓርቲዎቹ የሚጠብቀውንም ሲናገር
maybe they can find a way to work together and like put the interest of the country first and then maybe you can see some sort of change, a positive change, so to say.
አብሮ መስራት የሚችሉበትን መንገድ እንደሚፈልጉ የሀገሪቱን ጥቅም እንደሚያስቀድሙ ተስፋ አድርጋለሁ። ያን ካደረጉ ለውጥና ይሆናል።
የፖለቲካ ፓርቲዎቹ አዲሱ ፓርላማ ፕሬዝደንቱን ለመምረጥ ከመሰየሙ በፊት በቀጣዮቹ 2 ሳምንታት ውስጥ ከአንዳች ስምምነት ላይ መድረስ ይኖርባቸዋል።
የምሽቱ የመጨረሻ ቀንብራችን ሳምንት የስፖርት ዝግጅት ነው። ሀብታሙ ስዩም ይጠብቃችኋል።
እንደምናመሻችሁ አድማጮቻችን፣ ሳምንታዊው የስፖርት መሰናዶ ተጀምሯል። አስቀድመን የምናመራው ወደ ኢትዮጵያ ትግራይ ክልል ነው። የእግር ኳስ ቡድኖች ለመንሰራራት ጥረት እያደረጉ ይገኛሉ። ይህንን በተመለከተ AFP ያሰናዳውን ዘገባ እንደሚከተለው እናቀርብላችኋለን። በትግራይ ክልል ከሚገኙ የእግር ኳስ ቡድኖች መካከል አንዱ የሆነው የመቀለ 70 እንደርታ ቡድን አምበል አንተነ ገብረ ክርስቶስ ኃይሌ ቡድኑ ለመጀመሪያ ጊዜ የኢትዮጵያ ፕሪሚየር ሊግ አሸናፊ ሲሆን ያስታውሳል። የ31 ዓመቱ አንተነህ በሕይወቴ እጅግ ደስተኛ የሆንኩበት ቀን ሲል በሚጠራው በዚያ ቀን በስሜታዊ ደጋፊዎች ካፍ እስከ ገደቡ ሞልቶ በነበረው ስታዲየም ደስታ ነግሰው እንደነበረም ያስታውሳል። ሆኖም በኢትዮጵያ መንግስትና በትግራይ አማጽያን መንግስት መካከል ለሁለት ዓመት የዘለቀው ጦርነት ስታዲየሙን ባዶ አስቀርቶታል። በህዳር 2014 የተፈረመውን የሰላም ስምምነት ተከትሎ ጦርነቱ እስኪቆም ድረስ የጦርነቱ ተጽዕኖ በሁሉም የኑሮ ብሔሎች ውስጥ የነበሩ የትግራይ ተወላጆች ላይ ደርሷል። አንተነህን በመሰሉ እግር ኳስ ተጫዋቾች ላይም ጭምር
እርስ በርስ ተጋድለናል። እርስ በርስ ወንድም ለወንድም እርስ በርስ ተጨፋጭፈናል። ያ ነገር ሲሆን በጣም አሳዛኝና አስከፊ ጊዜ ነበረ። ያው እንደ እግር ኳስ ተጫዋች ወደዛ ዓለም መግባት አልነበረብንም።
በጦርነቱ ማግስት መቀሌ 70 እንደርታ ከሽረ እንደስላሴና ወሎሎ አዲግራት ዩኒቨርሲቲ ቡድኖች ጋር ከጦርነቱ ወዲህ ለመጀመሪያ ጊዜ ወደ ኢትዮጵያ ፕሪሚየር ሊግ ዳግም ለመቀላቀል ተቀባይነት አግኝቷል። የ26 ዓመቱ የመቀሌ 70 እንደርታ አጥቂ ክብሮም አብርሃ ወላጆቻቸውን ተከትለው መሳሪያ ማንሳታቸውን ለኤፍፒ ተናግረዋል። ክብሮም የሰላም ስምምነቱ ለጦርነቱ መቋጫ ፈጥሮ ከወላጆቹ ጋር ዳግም ለመገናኘት ቢችልም በጦርነቱ ወንድሙን ማጣቱን ጨምሮ በርካታ ልብ ሰባሪ ጉዳቶች አጋጥሞታል። ጦርነቱ ውስጥም ሆኖ የእግር ኳስ ፍቅሩ እንዳልተለየው የሚናገረው ክብሮም ከጦርነቱ በኋላ እንደገና እግር ኳስ መጫወት እንደሚችል ተስፋ በማድረግ ኢትዮጵያ ፕሪሚየር ሊግ ጨዋታዎችን በፌስቡክ ቀጥታ ተመልክቻለሁ ይላል። ወደ ቤት መመለስ ግን ቀላል አልነበረም። ስር ከሰደደው የገንዘብ እጥረት ባሻገር ከቡድኑ አባላት መካከል አንዳቸውም ደሞዝ አይከፈላቸውም። የግጭቱ አሰቃቂ ትውስታዎችም አልጠፉም።
በዛ ሰዓት ላይ ግን እዛ ላይ ስለሆንክ አንድ ላይ ስትሆን ትረሳዋለህ። ወደ ቤተሰብ ጋር ሲመጣ ነው የሚሰማ እንጂ ዛማ ማዕት እኮ ነው የሚሞቱ።
በትግራይ ጦርነት ቁጥራቸው በውል ያልታወቁ ሰዎች ከመገደላቸው በተጨማሪ በሁሉም አካላት አስከፊ ጾታዊ ጥቃቶች ተፈጽመዋል። የተባበሩት መንግስታት ድርጅት መርማሪዎች የኢትዮጵያ መንግስት የአማጺውን ባለስልጣናት ለማዳከም ትግራይ ውስጥ ረሃብን በመሳሪያነት ተጠቅመዋል ሲልም ከሰዋል። ዋና አሰልጣኙ ጎይቶም ኃይሌ ለአዣንስ ፍራንስ ፕሬስ እንደተናገረው ግጭቱ ጋብ ካለ በኋላ ተጫዋቾችን ወደ ሜዳ በማምጣት እንዲገናኙ ለማድረግ ፈታኝ ነዋል።
እነሱን ለመሰብሰብ ብዙ ጊዜ ነው የፈጀብን። ያው እንደገና ደግሞ ሰብስበን ደግሞ አእምሯቸውን ወደ ኳሱ ወይም ወደ ማህበራዊ ህይወት ለመቀየር በጣም ነው ብዙ ጊዜ ነው የፈጀብን።
ጦርነቱ ብዙ ነገሮችን እንደነጠቀ የሚናገረው የ39 ዓመቱ አሰልጣኝ ቡድኑ ዳግም በእግሩ እንዲቆም የባለሀብቶችና የመንግስትን ድጋፍም ጠይቀዋል። አሰልጣኙ እግር ኳስ ሰዎችን የሚያቀራርብ ኃይል መሆኑንም ይናገራል።
አሁን ለምሳሌ እንደነ ዶርጎባ አይነት ተጫዋች ሲያስታርቅ፣ ተቃዋሚና መንግስቱን ሲያስታርቅ አይተናል። እኛም ያን የገጠመን እና እግር ኳስ ፍቅር ነው፣ ህዝብ ለህዝብ የሚያገናኝ ነው።
የተጫዋቾቹ ጥረት ቡድኑ ዳግም በኢትዮጵያ ፕሪሚየር ሊግ ስፍራ እንዲያገኝ አስችሏል። ይህም በበኩሉ የቡድኑ ገናና ዘመናት ወደፊት እንደሚመጡ በደጋፊዎች ዘንድ ተስፋን ፈንጥቀዋል። ዘላለም አታክልቲ ከታዳጊነት ዘመኑ ጀምሮ የቡድኑ ደጋፊ ነበረ።
ይህን ሊግ ተግባብተን ጥሩ ደረጃ ብንደርስ ሁሉንም ይስተካከላል።
የቡድኑ አምበል አንተነህ ወደ ሜዳ መመለስ የመንፈስ ጥገናና ተስፋን እየፈጠረ እንደሆነ ይናገራል። ቡድኑ እስካሁን ካደረጋቸው 15 ጨዋታዎች መካከል 11 ድሎችን ሲያስመዘግብ 4 ጊዜ አቻ ወጥቷል፣ አንድም ጊዜ አልተሸነፈም። ከጦርነቱ በፊት የነበረን ሕይወት ዳግም ለመገንባትና የመልካም ዘመኖችን መንፈስ ዳግም ለመመለስ ቡድኑ እየጣረ እንደሆነ የሚናገረው አንተነህ ከሁሉም ወደምንወደው ወደ እግር ኳስ ጨዋታ ተመልሰናል ሲል ለኤፍፒ ተናግሯል። ወደ ሌሎች ስፖርታዊ ጉዳዮች ስንሻገር ኢትዮጵያዊ አትሌት ሀጎስ ገብረ ሕይወት በሳምንቱ ማገባደጃ ኦስሎ ላይ በተካሄደው 5000 ሜትር የዳይመንድ ሊግ ሩጫ ውድድር በታሪክ ሁለተኛውን ፈጣን ሰዓት በማስመዝገብ ድል አድርጓል። ሀጎስ ውድድሩን በ12 ደቂቃ ከ36 ሰከንድ 73 ማይክሮ ሰከንድ አጠናቋል። ሀጎስ በዩጋንዳዊው ጆሹዋ ቼፕቴጌ የተያዘውን በርቀቱ የምንጊዜውን ፈጣኑን ክብረ ወሰን ለመስበር 1.37 ሰከንዶች ብቻ ነበረ የቀሩት። የ30 ዓመቱ ሀጎስ ከዚህ ቀደም ትልቅ የውድድር ዘመኑ ስኬት ተደርጎ የተመዘገበለት የሪዮ ኦሎምፒክ የርቀቱ የነሐስ ሜዳሊያ አሸናፊነቱ ነበረ። ሀጎስ ከውድድሩ በኋላ ከጋዜጠኞች ጋር በነበረው ቆይታ ያስመዘገብኩት ሰዓት በእጅጉ ጥሩ ነው። ሁኔታው፣ ህዝቡ በእጅጉ በጣም ጥሩ ነበረ። ፈጣን ውድድር ነው። ለእኔ ቀላል ውድድር ባይሆንም በጥሩ ሁኔታ ተጠናቋል ሲል መናገሩን ሮይተርስ ዘግቧል። በብስሊት ስቴዲየም በተደረገው በዚህ ውድድር ላይ ሌላው ኢትዮጵያዊ ዮሚፍ ቀጀልቻ ሁለተኛ፣ ዩጋንዳዊው ጄኮብ ኪፕሌሞ ደግሞ ሶስተኛ ደረጃን አግኝተዋል። የፓሪስን ኦሎምፒክ ወደሚመለከቱ ዜናዎች ስንሻገር ሩሲያ በዩክሬን ላይ የፈጸመችውን ወረራ ተከትሎ ከፓሪስ ኦሎምፒክ ተሳትፎ ብትታገድም የአገሪቱ ነጻ ትግል ቡድን አባላት ግን በፓሪሱ ኦሎምፒክ ላይ ለመሳተፍ ወስነዋል። ስፖርተኞቹ በውድድሩ በሚሳተፉበት ጊዜ የሀገራቸውን ሰንደቅ ዓላማ እንደማያነግቡና ወደ ውድድሩ ከመግባታቸው በፊት የሩሲያን ወረራ የሚደግፍ አቋም ስላለመያዛቸው መረጋገጥ አለበት። 16 አባላት ያሉት የነጻ ትግሉ ቡድን አባል የሆነው ናዲዝጋ ስኮሎቫ በግሉ በውድድሩ ላይ እንደሚሳተፍ አስታውቋል። እድሜያችንን ሙሉ ስንሰለጥን ነበረ ያለው ስኮሎቫ፣ ህልማችንም ሆነ ግባችን ኦሎምፒክ ነው፣ ሰንደቅ ዓላማ ባይኖረንም ወደ ውድድሩ ግን እንሄዳለን ብሏል ለሮይተርስ። አድማጮቻችን፣ ለምሽቱ ያዝናቸው አበይት የስፖርት ዜናዎች እነዚህ ነበሩ። መልካም ምሽት።
አድማጮቻችንና ተመልካቾቻችን፣ የምሽቱ ዘገባዎቻችን እነዚህ ነበሩ። አብራችሁ ስለነበራችሁ እናመሰግናለን። አስማማየ ነው እያስተናገድኳችሁ አብራችሁ አመሸው። መልካም ጊዜ ይሆንላችሁ።